ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ finote.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ግንቦት 14 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ግንቦት 14 ቀን 901 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንፈቻለን።
ወያኔ በስልጣን በነበረበት ወቅት የአማራው ተወካይ ተብየው በአዴንን ሙሉ በሙሉ ይቆጣጠሩት ነበር። አሁንም የአማራ ብልጽግና የተባለው ባንዳ ተቋም በኦነግ እንደሚነዳ በሚወስዳቸው ጸረ አማራ ተግባራት ተጋልጧል። ሰሞኑን ፋኖን ትጥቅ ለማስፈታትና ለመበታተን የሚደረገው ዘመቻ በወለጋና በቤኒሻንጉል በአማራው ላይ የሚደርስበትን ሰቆቃ በጎጃም በወሎ በሸዋና በጎንደር ለማስፋፋትና የዘረኛ ኦሮሞ አምባገነንነትን ለማስፈን መሆኑን ተረድቶ ትግሉን ማፋፋም ለነገ የማይባል ግዳጅ ነው። ትግል ከቤት ይጀምራልና በቅድሚያ የአማራ ብልጽግና ተብየውን የኦነግ መጋዣ ማስወገድ የግድ ነው። በአሳለፍነው ሳምንት ፋኖን ትጥቅ ለማስፈታት የተደረገውን ዘመቻና ተቃውሞ አስመልክቶ ከስፍራው ያገኘነውን ዘገባ እናሰማለን።
በኢትዮጵያ አጠቃላይ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ አሁን ባለው ተጨባጭ ሁኔታ በተለይ የኦሮሞ አክራሪ ኢንጣባብ ኃይሎች በህዝብ ላይ ያደረጉት ያለውን አፈና ያደረጉት ያለውን ጭቆናና የህዝቡን ምሬት ለመግለጽ እንሞክራለን። እንግዲህ ባሳለፍነው ሳምንት መጀመሪያ እንደሚታወቀው በተለይ የብልጽግና ወደ አማራው አካባቢ መጥቶ የብልጽግና ተላላኪዎችን እነዚህ ባንዳዎችን የተለያየ የጸረ ፋኖ በተለይ ደግሞ የጸረ ህዝብ እንቅስቃሴ እንዳደረጉና ኮሚቴ ተቋቁሞ ወደ ታች ድረስ ወርዶ በተለይ ፋኖን ትጥቅ ከማስፈታትና የትጥቅ ትግሉን ከማቋረጥ አንጻር በርካታ ስራዎችን አፈናዎችን እያደረገ ይገኛል። እንግዲህ የኦሮሞ በኦዴድና በኦነግ ጥምር የሚመረው አፋኙ የኮሎኔሉ ቡድን በተለይ ወደ አማራው አካባቢ ጎጃም ንዞ በርካታ የፋኖ ታጋዮችን እንዲሁም ደግሞ ታዋቂ ሰዎችን በማይታወቁ ሰዎች እያፈነ እየወሰደ የት እንደሚጥላቸው አይታወቅም። የት እንደሚታሰሩ አይታወቅም ይረሽም ይገረሉም የሚታወቅ ነገር የለም ይሄንን ተግባር በተለይ አጠናክሮ እየቀጠለ ያለበት ሁኔታ ነው ያለው ፋኖ በአብዛኛው የሚኖርበት አካባቢ ላይ እነዚህ ነገሮች ተግባራዊ እየተደረጉ ያለበት ሁኔታ ነው ያለ ህብረተሰቡም ይሄንን ነገር አውቆና ተረድቶ መንግስት እያደረሰ ያለውን ጫና በተለይ ደግሞ የህዝብ መብት እየተከበረ አይደለም መብታችን ተጥሷል የሚል ንቅናቄ እየተደረገ ይገኛል እንግዲህ ባሳለፍነው ሳምንት መጀመሪያ ወደ ባህር ዳር መጥቶ የሞግዚት አስተዳደሩ ኮሎኔሉ የጸረፋኖ ዘመቻውን አቀጣጥሎትን ከሄደ ማግስት በተለያዩ አካባቢዎች ፋኖ እየታፈነ ባለበት ሁኔታ በተለይ በምስራቅ ጎጃም ዞን እነብሴ ሳርምድር ወረዳ መርጦ ለማርያም ከተማ ላይ ባፈና ላይ ያሉ ምሽት ላይ ይህንን ፋኖ አናሳፍን ብለው የከተማው ሰው ግልብጥ ብሎ ወጥቶ ከፍተኛ ንቅናቄ አድርጎ በቃን ከዚህ በኋላ እኛ ቀጠረኛ መንግስት አንፈልግም የአማራ ባንዳ አረፍ ሊባል ይገባል ብለው ፋኖን መልሰው የማስፈታት ነገር አድርገዋል ቀጥሎ በሞጣ ከተማ አስተዳደር የፋኖ ቀለሙን ምሽት ላይ አፍነው ለመውሰድ ሙከራ ሲያደርጉ ፋኖች ከተለያየ ቦታ ተጠራርተው ለምንድን ነው የሚታፈን ባንዳ እነስ መቆም አለበት አማራ ክልል ላይ ቀጥረኛ ሆኖ የህዝቡን አሳልፎ እየሰጠ ያለውን ወደ ማመራር በቃ ሊባል ይገባል ብለው ይሄንን ፋኖ ካፈና ታድገውት ከተማውንም ሙሉ በሙሉ ተቆጣጥረው በተለይ ደግሞ የባንዳነት ስራ የሚሰሩ እነዚህ ሚሊሻዎች እዚህ ፖሊስ የካድሮቹ እንዛቸው ተፍቶ ከአካባቢው ያነበሩበት ሁኔታ ነበር በተለይ በተለይ በተሻለ መንገድ ፋኖ አመራር እየሰጠ አድሮ በከተማዋ በሁለቱም አቅጣጫ ባሉ በሮች የቀይ ቦኔት የለበሱ የኦሮሚያ ልዩ ኃይሎች ገብተው ለማፈን ያደረጉት ሙከራ ነበር ነገር ግን ህብረተሰቡ በተጠናከረ ክንድ ፋኖ ማለት ህዝብ ነው ፋኖ ማለት እኛ ነን ብለው ሁለቱንም አቅጣጫ ይዘው በከፍተኛ ጀብድ ፈጽመው ይህንን ኮማንዶ መልሰዋል ማለት ነው እንግዲህ ማታውን የነበረው ሁኔታ በደንብ ፋኖ አመራርነት እየሰጠ የተሻለ ስራ እየሰራ በደንብ ከተሞች ይቆጣጠር ያደረበት ሁኔታ ነበር ነገር ግን ማታ ላይ ባልተጠበቀበት መንገድ እነዚህ ኮማንዶዎች ገብተው የተላልክን የተላላኪነታቸውን የባንዳነት ሚናቸውን ለመወጣት ሞክረዋል በዚያ ሰዓት ሙሉ ህዝቡ በንቅናቄ ወጥቶ የተቃውሞ ንቅናቄ ወይም ደግሞ ሰልፍ ሲያካሂድ ለንጹሃን ዜጎች ላይ ቀጥታ ጥይት ተተኩሶ 40 ሰዎች ለቁስልና ለሞት ተዳርገዋል እነዚህ 40 ሰዎች ፊት ለፊት ተጋፍተው የነበሩ ሲሆን በአብዛኛው ህፃናትና ወጣቶች ናቸው ይህ ደግሞ በጣም ትልቅ የመብት ጥሰት ተፈጽሞባቸዋል ማለት ነው እስካሁን ባለው ተጨባጭ ሁኔታ 17 ሰዎች አካባቢ ሞተዋል የቀሩት ደግሞ ከባድና ቀላል ቁስለኞች ሆነዋል ማለት ነው በዚህ ሰዓት ፋኖ ስንቅና ተጥቁን በማይቀበልበት ሁኔታ ውስጥ ሆኖ አላስፈላጊ መስዋዕትነት እንዳይከፈል በብልጽግና እየተመረጠ ስለነበረ ፋኖ ተመልሶ ወደ ምሽጉ ወደ በርሃ ገብቷል ማለት ነው ከፋኖ የሞተ የተጎዳ ከወገንቶር የተጎዳ የሞተ እንደሌለ ቦታው ድረስ ሄደን አረጋግጠናል ማለት ነው እንግዲህ ከዚህ በመቀጠል እዚህ ባሶሊበን ወረዳ ላይ ፋኖዎችን አፍነው አሎነ ቦታ ውስጥ ሊወስዷቸው በተሰለፉ ሰዓት ከጥራኛውን ባንደውን አፋኙን ስራስ አንቀበልም እጃችንን አንሰጥም ብለው በትልቅ ጀብድ አፈነውን አክሽፈው ራሳቸውን የማዳን ስራ ሰርተዋል ማለት ነው እንግዲህ ከዛ በመቀጠል እዚህ ምራብ ጎጃም መራው ያካባቢ በተለይ ዘመነ ካሴ ተተይዟል በተሰቦቹም ተከበዋል በሚባልበት ሰዓት ፋኖ ከየትኛውም ቦታ ተጠራርቶ መንገድ ዘግቶ ከተማዋን ተቆጣጥሮ ፋኖ ዘመነ ካሴ መፈታት አለበት በሚል ከፍተኛ ንቅናቄ አድርገው ከጥዋቱ 4 ሰዓት ጀምሮ እስከ 8 ሰዓት እስከ 9 ሰዓት ባለው ዘመነ ካሴን ይዘው ቆይተው ነበር ከዛ በኋላ ቀጥታ በህዝቡ የተቃውሞ ሰልፍ በህዝቡ ንቅናቄ መሰረት ከጥራኛው መንግስት ካጥታ ዘመነ ካሴን ለቆታል። ዘመነ ካሴ ደግሞ ታንኖቹን ሰባስቦ ይዞ ወደ ጫካ የገባበት ሁኔታ ነው ያለው። እንግዲህ በሌላ በኩል ባህር ዳር አካባቢ ፋኖ ጥሪ ያደረገ ነው ለህዝብ። እንግዲህ እኛ እስከዛሬ ታግሰናል፣ ባንደውም ቅጥረኛውም ብዙ ፈተናዎችን እያደረሰብን ነው። ኢትዮጵያ መንግስት ከሌላቸው ሀገሮች ተርታ እየተሰለፈች ነው ያለችው። ነውት እየተከበረ አይደለም። የኮሎኔሉ ቅጥረኞች፣ የአማራ ወዳደር አመራሮች በተለይ ደግሞ አሁን እያስተዳደር ነው ብለው ራሳቸውን የሚያሞካሹ ኃይሎች አንፈልጋቸውም ይወረድልን በሚል ንቅናቄ ፋኖ መብቱ መከበር አለበት፣ ፋኖ አይታፈን የሚል ንቅናቄ ስለምናደርግ በዚያን ጊዜ ህብረተሰቡ እንዲደግፈን የሚል ጥሪ አድርገዋል። ቀኑ አይታወቅም፣ ሰላማዊ ሰልፍ በባህር ዳር የሚካሄድበት አግባብ ይኖራል ማለት ነው። እንግዲህ በቅርብ ከዛዎች በምስራቅ አማራ አካባቢ ያሉ ፋኖዎችን አፈና እየተደረገባቸው ይገኛል። የሚያፍናቸው ግን የኦሮሚያ ልዩ ኃይል በተለይ ደግሞ የኦሮሞ ልዩ ኃይል የአማራንና የመከላከያን ሚሊታሪ ለብሶ ተመሳስሎ ገብቶ ለማናገርም በጣም አስቸጋሪ የሆነ ቋንቋቸው በማይታወቅ መንገድ በርካታ ፋኖዎችን አፈና ላይ ያደረሱ እያፈኑ ወደ አልሆነ ቦታ እየወሰዱ ያሉበት ሁኔታ ነው ያለው። ነገር ግን ፋኖ በከፍተኛ ንቅናቄ እንደገና ተመልሶ የተፈኑትን የተወሰኑትን አስለቅቋል። የተወሰኑት ደግሞ ቀጣይ በንቅናቄ በተቃውሞ ሰልፍ የምንሄድበት ይሆናል የሚታጣጫ ያለው። ከዛዎች እንደ ሀገር ስንመጣ አዲስ አበባ ከተማ አስተዳደር ላይ የኦሮሞኛ ቋንቋ እንዳስ መፍቻ በግልም ይሁን በመንግስት መርቻቶች እንዲሰጥ ተወስኖ አሁን ባለው ተጨባጭ ሁኔታ ኦሮሚያን ፊንፊኔ ለማድረግ በጣም ከባድ ሁኔታ ውስጥ ያለበት ሁኔታ ነው ያለው። የግልም የመንግስትም ትምህርት ቤቶች በአዲስ አበባ በኦሮሞኛ እንዲጀምሩ ቋንቋውን መልመዱ ክፋት የለውም፣ ነገር ግን እኛ በማናውቀው ቋንቋ አስመክፈቻችን ባልሆነ ወይም ደግሞ መናገር በማንችለው ቋንቋ እየታፈነ ነው፣ በጣም ከባድ ችግር እየደረሰብን ነው፣ መብታችን እየተከበረ አይደለም የሚል ቅሬታ እያስገቡ እያመለከቱ ያሉበት ሁኔታ ነው ያለው። ከዛ ውጭ አፋኙ ስርዓት የኦሮሞ አክራሪ ጽንፈኛው መንግስት በርካታ የሰብአዊ መብት ጥሰት፣ በርካታ ጭቆናዎች፣ መፈናቀሎች፣ ሞቶች እያደረሰ ይገኛል በህዝቡ ላይ። ህዝቡም ይህን ምሬት ይህን ሮሮ በከፍተኛ ሁኔታ እየተቃወመና በንቅናቄ መድረክ አደባባይ ላይ ወጥቶ ድምፁን እያሰማ ያለበት ሁኔታ ነው ያለው። እንግዲህ ከዛ ውጭ በተለይ የኢትዮጵያ ህዝብ ከጥንፍ እስከ ጥንፍ ያለው አሁን ባለው ተጨባጭ ሁኔታ በቃን፣ አብይ አይመራንም፣ በተለይ የየክልል ባንዳዎች ከዚህ በኋላ ወንበሩን ይዛችሁ እኛን ጨምራችሁ አሳልፋችሁ አትስጡን የሚል ከፍተኛ ንቅናቄ እያደረጉ ያሉበት ሁኔታ ነው ያለው። ከዛ ውጭ የኑሮ ውድነቱም ህብረተሰቡ ጣራ ላይ ወጥቶበት አሁን በጣም እያማረረ ያለበት ሁኔታ ነው ያለው። ከዛ በተጨማሪ ደግሞ የህገ መንግስታዊ መብት አለመከበር፣ የእያንዳንዱ ህብረተሰብ ሰብአዊ መብቱ እየተጣሰ ያለበት ሁኔታ ስላለ ይህ በቃ እያለ በንቅናቄ ህብረተሰቡ የተቃውሞ ሰልፍ እያደረገ ያለበት ሁኔታ ነው ያለው። ከዛ ውጭ የሚዲያ ግብዓት ሆነው እንዳይቀሩ ስጋት አለ። ለምን ቢባል ፌስቡክ ድረገጽ ላይ ወይም ደግሞ ቴሌግራም ላይ እየተለጠፈ የፖስት እየተደረገ ንቅናቄ እየተደረገ በግልጽ ስራቸውን ስለሚያሳዩ ለመጠመድ እጅግ በጣም ዝግጁ የሆኑበት አግባብ ስላለ ይሄ በሚስጥር ቢደረግ በህቡ ስራ ቢሰራ ከወጥመድ ለማምለጥ ትልቅ ጥቅም አለው ማለት ነው። እንግዲህ እንደ ጥቅል ሲታይ ቀጣይም ኢትዮጵያን ለባሰ መከራ እያጫሽ ያለበት ሁኔታ ነው ያለው። ይሄ ኮሎኔል ተብየው ሀገሪቱን ለመምራት የሚያስችልበት ቁመና ላይ አይደለም ያለው። በተለይ ደግሞ የህዋቱ ቁጥረኛ የኦሮሞና በተለይ የኦህዴድና የኦነግ ጥምር አፋኝ አስተዳደር ለኢትዮጵያ ትልቅ የምጥ ዘመን ሆኖባታል እያሉ ታላላቅ የሃይማኖት አባቶች በየሃይማኖት ተቋማት ለምዕመኑ እየሰበኩ ምዕመኑን ግልጽ እያደረጉ ያሉበት ሁኔታ ነው ያለው። በተለይ ደግሞ መብት አስከብራለሁ የሚለው ቀርቶ ህብረተሰቡ ላይ በንጹሃን ዜጎች ላይ ፊት ለፊት ጥይት እየተኮሱ በመትረጊስ ሲጨፈጨፉ ያሉበት ሁኔታ ነው ያለው። በተለይ በጎጃም አካባቢ ያሉ ልዩ ኃይሎች ቀጥታ የመንግስቱን በተለይ የዚህ የባንደውን የቀጥረኛውን ተልእኮ ለመፈጸም በርካታ ንጹሃንን እየገደሉ ያሉበት ሁኔታ ነው ያለው። በተለይ የፋኖችን የማፈንና በተለይ ምልስ መከላከያዎችን ዛፍቶን የመጡ በሚል ሽፋን ፋኖን ለማዳከም የረሸኑ ያሉበት ሁኔታ ነው ያለው። ወደ ጎንደር ሰሜን ጎንደር አካባቢና ወደ ምስራቅ አማራ ስንመለከት ግን የተወሰኑ ልዩ ኃይሎች እኛ ጋር ምሽግ ላይ ሲዋጉ የነበሩ ፋኖችን ለመምታት ሞራልም የለንም፣ ራሳችን እንጂ ጋር ራሳችን የምንመታ ከሆነ እኛ ለምን ሉዓላዊነት ማስከበርን ማለት ስላልሆነ እንደዛ ከሆነ ለምን ዘመትን የሚል ነገር ነው ያለው። አንዳንድም ኢንተርቪው ያደረግናቸው ልዩ ኃይሎች እንደነገሩን ከሆነ እኛ ወንድሞቻችን ላይ ጥይት መተኮስ አንፈልግም ወይም ደግሞ መግደልም አንፈልግም፣ እንደዚህ ከሆነና እርስ በርሳችን የምንባላ ከሆነ እኛ ዘመቻውም አላስፈላጊ ነው ማለት ነው የሚል ነገር ነው ሀሳብ ሲሰጡ ነው ያሉት። እንግዲህ ቀጣይ ያለውን ነገር እናቀርባለን። ዛሬ ባለው ተጨባጭ ሁኔታ ከብዙ በጥቂቶቹ እነዚህ ይመስላሉ።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 50ኛ ዓመት የወርቅ ጆቤልዩ ሰኔ 26 ቀን 2014 ዓ.ም በፈረንጆቹ አቆጣጠር ጁላይ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ጽናት ፈተናውና አይበገሬነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝዌስት ዋሽንግተን ዲሲ 20011፣ በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛው ዓመት አዘጋጅ ግብረ ኃይል የረቡዕ ግንቦት 10 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ሊጠፋ ያለ ምንጭ ጭልጭል ያበዛል። የግብዙ ኮሎኔል ዋና አላማ እሱ ኢትዮጵያ የሚላትን ወይም ስሟን ሰንደቅ ዓላማዋንም ቀይሮ ቀጥቅጦ ሊገዛት የሚፈልጋትን ረግቶ መግዛት ነው። ቀላል መስሎት ነበር ህዝብን ንቆ በአጋሮቹ ፈረንጆች ተማምኖ በመላጭ ምላሱ ላይም ተስፋውን አሳርፎ የፈረንጆችን ሽልማት ተቀብሎም ህዝብን አጃጅሎ ሲገዛ ታይቶት ነበር። መቼም ማንም ከወያኔ ከፋን ባዩ ክፍል አጨብጭቦለት ሆዱን ማስቀደም የተጠናወተው ምሁሩ ክፍልም ጭፍን ደጋፊ ሆኖለት ማለት ነው። ታዲያ ምን ያደርጋል? ኮሎኔልን ዘረኝነቱ አቸነፈው። ወዲያው በጌዲዮ ሚሊዮኖችን አላየሁም አልሰማሁም ብሎ አፈናቀለ። የናጣየ ግድያዎችም ተከተሉ። ዘረኛ እርምጃዎችም ተበራከቱ። ሰወላሽ መልሶችም በየአቅጣጫው ተሾሙ። ስለ ኮሎኔሉ ማንነት ጥርጣሬ የነበራቸው ሁሉ ሐቁን ይረዱ ዘንድ ተገደዱ። ህዝብ ኮሎኔሉና ወያኔ በውስጥ መስመር ይገናኛሉ ቢል ሲያንስ ነው። ሁለቱንም የሚያገናኛቸው ደግሞ ጸረ ኢትዮጵያዊነት ነው። አገራችንን አምርረው ይጠላሉ። ባንዲራ ብለው ያመጡትን ቡትቶ ሁለቱም ይፈልጉታል። የኦነግን ማንም ያገር ይሁን ያላለውን ባንዲራ የመላ ኢትዮጵያ ሊያደርጉም ይቅበዘበዛሉ። እነ አብዲሳ አጋና ሌሎችም የሞቱለት ክቡር ሰንደቅ ዓላማ አረንጓዴ ቢጫ ቀይን ቀይረው ማለት ነው። ኢትዮጵያዊነትን በአማራነት ስለሚተረጉሙ ጸረ አማራ ናቸው። የሚነዝራቸው የጥላቻ መንፈስም ይህ ነው። የአማራው ህዝብ እንደ አፋርና ሌሎች ህዝቦች አገሬን አላስነካም ብሎ መጽዋት የሆነና አኩሪ ታሪክ የጻፈ በመሆኑ ለኮሎኒሉም ሆነ ለወያኔ አገር አፍራሽ እቅድ ጋሬጣ ሆኖባቸዋል። ባልታወቁ ሰዎች በሸኔ ወዘተ ተገደሉ እያሉ የሚዘባርቁት ግን የራሳቸውን ፍጅት ወንጀል ለመደበቅ ነው። የዩክሬን ሲሉት 40 የወንጀል መርማሪ ባጣዳፊ ቢልኩም ማይካድራን የወያኔ ፍጅት ወንጀል ብለው ሊመረምሩ ቀርቶ በማይካድራ እንደ ወያኔ ምዕራብ ትግራይ ብለውታል። ፍጅት የደረሰው በትግራይ ተወላጆች ላይ ነው ብለውም ሲክዱም ተደምጠዋል። አጣዬ ወድማለች ማሪዮፖል ብለው እንዳነቡት አንዲትም እንባ ሲያረግፉ ለማየት አልበቃንም። ዩክሬን ፈረንጆች ነጮች ናቸው። በኢትዮጵያ ፍጅት ፈጻሚው ደግሞ ወዳጃቸው ወያኔ ነው። የፈረንጆቹ ገዳዳ ሚዛን ጭቁኑን ህዝብ ሲያጠቃ የመጀመሪያው አይደለም። አሜሪካ ወታደሮቿን ወደ ሶማሊያ አስገባችው አልሽባብን ለመቋቋም ብቻ ሳይሆን ለቡችሎቿ ተገን ሆና በኢትዮጵያ ጣልቃ ለመግባት መሆኑ ግልጽ ነው። ጸረ ፋኖ ስሜትን ከዘረኞቹ ትጋራለች። የወልቃይት ጠገዴን ወዘተ መሬት ከባለቤቱ ቀምቶ ለወያኔ ለመመለስ የግድ ፋኖን ማስለቀቅ አለብን ብለው ስለሚያምኑ ጸረ ፋኖ ዘመቻ ላይ ትብብርን ፈጥረዋል። ፋኖን በተንኮል ትጥቅ የሚያስፈቱ የአገር ተወላጆችም እየተንቋቁም ቢሆን ከአሜሪካ ወደ ኢትዮጵያ ተመልሰዋል። አወናባች ሽማግሌዎችም ተመሳሳይ ጉዞ ላይ ናቸው። ከሰሜን ሸዋና ደቡብ ወሎ አማራውን ጠርጎ የማውጣቱ እቅድም በስራ ሊውል ጀምሯል። የአማራው ልዩ ኃይልና ፋኖ የተለመው ጸረ ህዝብ ዘመቻ ያነጣጠረው በአማራው ልዩ ኃይል በፋኖና ሁሉም አገር ወዳድ ላይ ነው። በእቅዳቸው መሰረት ፋኖን በየአቅጣጫው ማጥቃት፣ በአማራው ሆነ አፋሩ ላይ ፍጅት ማበራከት፣ የተጋለጡትን አመራሮች ደብዛቸውን ማጥፋት፣ አዋጊ ደረጃ ላይ ያሉትን መጨረስ የሚል ነው። ለዚህ ቅዳቸው የሚመች አሰራርና ስልትን መያዝ እስከ ቀጠለ ዘረኞቹ ያመቻቸዋል። ህዝብን አለኝታ ሊሆን ከሚችለውና ከሚገባው ኃይል ለመነጠልም መንቀሳቀስ አላቆሙም። በኢትዮጵያ ላይ የተቀነባበረው አደጋ ጨመር እንጂ አልቀነሰም። ጠላቶቿም ስላፈሩ በኢኮኖሚ ተመነደገች ቅጥፈታቸውን ወደ ጎን በማድረግ ረሃብን መጋፈጥ መገደዷን ማመን ተገደዋል። ሚሊዮኖችን ሊያረግፍ የመጣ ረሃብ አለ። ገንዘብ የሚፈሰው ግን ለኦሮሚያ ግንባታ ለሚሉንና ለግል ኪሳቸው ብቻ ነው። ዘረኛ ቡድን ከወያኔ ባላነሰ በሙስና የተጨማለቀና ኢትዮጵያን በጨፍኑ የመዝረፍን ጨካኝ ፖለቲካ የሚከተል ነው። አዋቂ ነኝ ባዩ ኮሎኔል ግብዝ ጥራዝ ነጠቅና ግልብ መሆኑን ከማሳየቱ ባሻገር ጭንቅላቱ የታወቀን በሽታ እንዳለበት እርግጥ ሆኗል። ዛሬ ይህን ግብዝ መሪ የሚያደንቁ ሁሉ የሱ ቢጤ ንኮች፣ ዘረኞችና ከርሶ አደሮች ብቻ ናቸው። በለሆሳ ስንተቻቸው ማለት ነው። ውሾን ያደነቀ ውሾ ይሁን። ዘረኛው አገዛዝ በጋራ ትግላችን ይውደም። ለፋኖዎች ድጋፋችንን በተጨባጭ እንስጥ። ኢትዮጵያን ከጥፋት እንከላከል። አድማጮቻችን በማስከተል በተገኘ ሞገስ ቀርበው ከነበሩ የፍኖተ ዴሞክራሲ ሀተታዎች አንዱን እናሰማለን።
ሪበል ኤፍራታ ኡኡበይ ማጀቴ ነላይቱ ሀገሬ። የዛሬ 30 ዓመት አካባቢ በዘረኝነት መርዝ የተለከፉ ቡድኖች በኢትዮጵያ ላይ የአጋንንት በረት ከፈቱ። አላማቸው ሀገሪቱ በአጋንንት ተንኮል እርስ በርሷ እየተተረማመሰች ሰላምና መረጋጋት እየናፈቀች በጦርነት ውስጥ እንድትኖር ነበር። ከሞላ ጎደልም ቢሆን እቅዳቸው አልተሳካላቸውም ማለት ግን አይቻልም። ይህንን አባባል የወቅቱ ሁኔታ እየመሰከረው ያለ ሀቅ ነው። ግን ደግሞ ሌላ የማይታበል ሀቅ አለ። ይኸውም ያ እነርሱ የከፈቱት የአጋንንት በረት እነርሱንም እያመሰና እያንኮታኮተ መሆኑ ነው። ሰላም ሰላም የሚሉ ሁሉ ለሰላም የሚበጅ ተግባር ስላልሰሩ ሰላምን ሊያገኙ አልቻሉም። ኢህአዴግ በስልጣን እስካለ ድረስ የሀገሪቱ የሰላም ምኞት የምድረበዳ ውልብልብ ሆኖ ይቀራል እንጂ ሀገሪቱ ሰላም አይኖራትም። ይህም ሀቅ በታሪክ ተደጋግሞ የተረጋገጠ ነው። በተደጋጋሚ ሀገራችንን ሰላም የነሷት ጸላይ ሰናያት ሁሉ ወደማይቀርላቸው ከርሰ መቃብር ወርደዋል። ወያኔም ወደ ከርሰ መቃብሩ የተላከ መሆኑ ቢታወቅም ገና አፈር አለበሰም። የወያኔ ባለስልጣኖች በመቀሌ ከተማ ዋይታና ሀዘን በማሰማት ላይ ናቸው። ዋይታቸው የሀገሪቱን ሰላም ሊረብሸውም ሌላው የትግራይ ህዝብ ግን ከቀሪው የኢትዮጵያ ህዝብ ጋር ሆኖ ብሩህ ተስፋን እየተጠባበቀ ይገኛል። ኢትዮጵያዊነቱን ለድርድር የማያቀርበውን የትግራይ ህዝብ ከወያኔ ጋር ደምሮ ማየት ሚዛነ ቢስ አመለካከት ነው። የኢትዮጵያ ህዝብ ደግሞ ሸማን እንደ ፈርጁ መልበስ ያውቅበታል። የአካባቢ ሀገራት ኢትዮጵያን ሰላም ነስተዋት ቆይተዋል። ግብጽ፣ ሱዳን፣ ሊቢያ፣ የመን፣ ሶሪያና ኢራቅ በግልም ሆነ በጋርዮሽ ሀገራችን ተከፋፍላና ተጨረማምታ እንድትቀር ሞክረዋል። እነኚህ ተጠቃሽ ሀገራት መሪዎች ግን ራሳቸውንም እንኳን ሊያድኑ አልቻሉም። ባልቸገራቸውና በማያገባቸው የኢትዮጵያ የውስጥ ጉዳይ የገቡ ሀገራችንን ሰላም ሲያሳጧት የነበሩ ሁሉ በራሳቸው ተንኮል የራሳቸውን ሰላምና ጸጥታ እያጡ ወደ መቃብሮቻቸው ወርደዋል። ሀገራችን እየተወረገረገችም ቢሆን ህልውናዋ ቀጥላለች። ኢትዮጵያ እንደ ሀገር መቀጠል የለባትም ብለው የተፈጨረጨሩ ጣላቶቿን ሁሉ በኢትዮጵያ የታሪክ አጋጣሚዎች ብቅ ይያሉ እንደ ጧጤዛ የከሰሙትን ሁሉ መዘርዘር አስፈላጊ አልሆነም። የታሪክ ክስመት አክስሟቸዋልና የዛሬው ትውልድ ታሪክን ያገናዘበ ሀገሩን ከአደጋ የመጠበቅ ግዴታ እንዳለው ለማስታወስ ግን ኃላፊነት አለብን። ኢትዮጵያ ግን ዘላለማዊነቷን አስመስክራ እስካሁን ቀጥላለች። እየቀጠለችም መቀጠሏን ትቀጥላለች። ቤኔቶ ሞሶሎኒ የተሰኘው የፋሺስት ኢጣሊያ መሪ ወደ ኢትዮጵያ ያዘመተውን ወራሪ ጦር ሲሸኝ ባደረገው ዲስኩር ሁሉንም ጨርሱና ብቻችሁን ተመለሱ ብሎ ተናገረ ይባላል። የጣሊያን ወራሪ ወታደሮች በታዘዙት መሰረት የቻሉትን ያህል ህዝብ ቢፈጁም በአርበኞቹ አባቶቻችንና እናቶቻችን ቆራጥ ተጋድሎ ከሀገራችን ተባረዋል። ሶስተኛ እንደማይመጡ ሆነው ተዋርደው ሄደዋል። አሁን የመጡባት ጣላቶች ግን የውጭ ባዕዳን ሳይሆኑ ሀገር በቀል ባለጋራዎች ናቸው። በዘር ላይ የተመሰረተ የአጋንንት ሳጥን የከፈቱት ዘረኛ ድርጅቶች በሳጥኑ ውስጥ እየተንከባለሉ ይፍጨረጨራሉ። ከዘር ሳጥን ለመውጣት አይፈልጉም። በሳጥን እየኖሩ ጤናማ አየር ሊተነፍሱ ባለመቻላቸው ጤናቸው የተሟላ አልሆነም። ለዚህም ይመስላል ራሳቸው ጤናቸው የህዝቡንም ጤና የሚነሱት። ከአዚያሌ ዘመናት ዝግጅት በኋላ ዛሬ እነኚህ ሀገር በቀል ነን ሊሉ የሚከጅሉ ድርጅቶች የገዛ ሀገራቸውን ለማጥፋት ያጋንን ትብረት ከፍተው በዘር ፖለቲካ ህዝብን እርስ በርስ እንዲፋጅ ለማድረግ የሚጥሩት ሀገሪቱንም የመቶ ዓመት የቤት ሥራ እንሰጣታለን ያሉትን ምኞት በመተግበር ላይ ናቸው። የሀገሪቱ ጠንካራ አምድ ከነበሩት መካከል ሁለቱን ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን እና የአማራ ተወላጆችን ለማውደም ጠንክረው እየሰሩ እንደሆነ የአደባባይ ምስጢር ከሆነ ቆይቷል። ሰሞኑን በሸዋ ክፍለ ሀገር በኤፍራታና አካባቢው የሚኖሩትን ሰላማዊ ዜጎች በግፍ ጨርሰዋቸዋል። ህፃናት፣ ነፍሰ ጡሮችና አረጋውያን ያለ ርህራሄ በከባድ መሳሪያ ተጨፍጭፈዋል። ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናቸው። የሞቱትንና የቆሰሉትን ሰላማዊ ነዋሪዎች ቁጥር በትክክል ማወቅ አልተቻለም። ይህንን የጭካኔ ድርጊት የፈጸሙት በብሔር ተደራጅተው የቡድንና የነፍስ ወከፍ ከባድ መሳሪያ የታጠቁ ዘረኞች እንደሆኑ የአይን ምስክሮች በአደባባይ ወጥተው እንባ እየተናነቃቸው መስክረዋል። ኢትዮጵያ ሀገረ እምነት ነች። ሶስቱም ታላላቅ ሃይማኖቶች ኦሪታውያን፣ ክርስቲያኖችና ሙስሊሞች ከአንድ መሰረት የወጡ ናቸው። ሁሉም የአብርሃምን አምላክ ያመልካሉ። ጸሎታቸውንም የሚጀምሩት አምላከ አብርሃም በማለት ነው። መሰረታቸው አንድ በመሆኑ የጋርዮሽ ሃይማኖቶቻቸውን በጋራ ሀገራቸው ተስማምተው እያመለኩ ይኖራሉ። በየግል እምነታቸው ጣልቃ ሊገባባቸው የሚሻውንም በጋራ ሲከላከሉት ቆይተዋል። ይኸው እውነታ ኢትዮጵያን የአማኞች ሀገር ተብላ እንድትጠራ አድርጓታል። እምነታቸውን በነጻ ለማምለክ ባለመቻላቸው ምክንያት ወደ ኢትዮጵያ የተሰደዱትን ባዕዳንንም ሀገሪቱ የፍቅር እጆቿን ዘርግታ በሰላም እንዲኖሩ አድርጋለች። ኢትዮጵያ እጆቿን ወደ እግዚአብሔር እየዘረጋች መኖሯ ብቻ ሳይሆን የእምነት ነጻነታቸውን ለተገፈፉ ባዕዳን ስደተኞችም ጭምር የፍቅር እጆቿን እየዘረጋች የምትቀበል ሀገር ነበረች። አሁን ያ ሁሉ ቀርቶ ዛሬ የራሷ ዜጎች ከአጽናፍ እስከ አጽናፍ ተሰደዋል። የዚህ ዋና ምክንያቱ በተወለዱበት ባደጉበትና አባትና አያት ቅድመ አያቶቻቸውንና ዘመድ አዝማዶቻቸውን ኖረው ባለፉበት ሀገራቸው በሰላም ለመኖር ባለመቻላቸው ነው። ባለፈው ሳምንት በሰሜን ሸዋ የሚኖሩትን የኦርቶዶክስ ተዋሕዶ እምነት ተከታዮችን በረቀቀ ተንኮል ኢህአዲጋዊ የብሔር ነፍጠኞች በጭካኔ አጥፍተዋቸዋል። ለቆሰሉት ጉዳተኞችም አስቸኳይ የሕክምና እርዳታ ሊያገኙ ባለመቻላቸው ብዙዎች ሕይወታቸው ሊተርፍ አልቻለም። አገዛዙ ሊያድናቸው ይቅርና ጩኸታቸውን እንኳን ለመስማት አልሞከረም። ይህ ሀቅ የሚያረጋግጠው ስልጣን ላይ የተቀመጠው ቡድን የጠባቦች ወንጀል ጠንሳሽም ተካፋይም አካሄድም መሆኑን ነው። የተጠቂዎቹን ዋይታና ለቅሶ ሰምቶ የተጠቂዎቹን እንባ የሚያብስ ኃይል አልተገኘም። የኤፍራታ ገደም፣ ኤፌሶን፣ ማጀቴ፣ ከሚሴና ቆሬ ሜዳ አሰቃቂ ጥቃት ተፈጽሞበታል። በቆሬ ሜዳ ያለው የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተቃጥሏል። ንዋየ ቅድሳቱ፣ ቅርሳ ቅርሶችና አልባሳት ተመዝብረዋል። ይህንን ሁሉ ድርጊት የፈጸመውና ያስፈጸመው የኦነግ ታጣቂ ኃይል እንደሆነ ጥቃቱ የተፈጸመባቸው ነዋሪዎች የሐዘን እንባ እየተነቅናነቃቸው ተናግረዋል። ጀግናው የሰሜን ሸዋ ክፍለ ሀገር ህዝብ ወራሪው የጣሊያን ፋሽስት ጦር በድል አይነት ግፍ ደርሶበታል። ውርደትንና ጥቃትን እንደ ሞት የሚቆጥረው ያ ጀግና ህዝብ በገዛ ወገኖቹ በኦነግ ታጣቂዎች ተጠቅቷል፣ ተገሏል። ታርሶም ተሸምቶም ተከፍቶም ተገፍቶም ተባሮም ተሰዶም ለምኑም ተዋርዶም ይበላል እንጀራ፣ ጥቃት ነው አዋራጅ፣ የሞት ባልንጀራ እያለ ያንጎራጉራል ዛሬ የሰሜን ሸዋ ህዝብ። ዛሬ ይህ አሰቃቂ ጥፋት የደረሰበት የሰሜን ሸዋ አካባቢ ነዋሪ በኢጣሊያ ወረራ ዘመን እንኳን የጠላት ጦር ሊደፍረው እንዳልቻለ ታሪክ መዝግቦለታል። በርካታ ስመጥር አርበኞችን ያፈራ የኢትዮጵያ እምብርት ነው። ለአብነት ያህል ጥቂቶቹን መዝግቦ ማለፍ ያስፈልጋል። ኃይለ ማርያም ማሞ፣ አበበ አረጋይ፣ መስፍን ስለሺ፣ ተሰማ አርገጤ፣ ሸዋረገድ ገድሊና ሌሎችም የበቀሉበት አካባቢ ነበር። ብዙ የኢትዮጵያ ሊቃውንት ደራሲያን የሃይማኖት አባቶችና መሪዎች መነኮሳት የቅኔና የዜማ የትርጉም የዝማሬና የፍልስፍና ተመራማሪዎችን ያፈራ ክፍለ ሀገር ነበር። ሰሜን ሸዋ አያሌ ስነጥር የሀገር መሪዎችንም አፍርቷል። ተተኪው ትውልድ የነዚህ ሰማዕታት ወላጆቻችን አጥም እሾክ ሆኖ እንዳይወጋው አንድ ቁም ነገር መስራት ይጠበቅበታል። ዘረኞች የሚፈጽሙበትን የግፍ ግፍ ታግሎ በማስወገድ ሀገሩንና ራሱን ነጻ ማውጣት አለበት። ራሱን በራሱ ነጻ ያላወጣ ትውልድ ለሚቀጥለው የባርነት ዘመን ራሱን እያዘጋጀ መሆኑን ሊገነዘበው ይገባል። ከኢሃዴግ አገዛዝ የነጻነት ምጽዋት ሊጠብቅ አይገባውም። ነጻነት የሚገኘው ከቀማኞች የተጠነጠቀ እንጂ በምጽዋት አይደለም። መስዋዕትነት የሚገኝ ነጻነት ሁሉ ዋስትና ሊያገኝ የሚችለው ግን ህዝብ በዲሞክራሲያዊ ስርዓት የህግ የበላይነትን አረጋግጦ ራሱን ማስተዳደር ሲችል ብቻ ነው። በመሆኑም የኢትዮጵያ ህዝብ ዘረኛውን አገዛዝ ካስወገደም በኋላ የዲሞክራሲ ስርዓትን ለመገንባት ከባድ ተግባር እንደሚጠብቀው ያውቃል። የሽግግር ሂደትም ያለው ለዚህ ነው። የአሁኑ ቀዳሚ ተግባር ግን ሀገሩን ከጥፋት ማዳን የቅድሚያ መሆኑን ተረድቶ ትኩረቱም ጥረቱም አቅሙም ርብርቡም ሆነ አላማው እንደሆነም ተገንዝቦታል። ለወያኔ ኢህአዴግ ኢትዮጵያን ማጥፋት ማለት መሬቷን መቆራረጥ፣ ህዝቧን መከፋፈል፣ ዳር ድንበሯን ማስደፈር፣ ትውልድን ማስተናቀል፣ ሀብት ንብረትን መዝረፍ ብቻ አይደለም። የኢትዮጵያን የቆየ ታሪክና ቅርስ ባህልንና ወግን ስነ ምግባርና እሴትን ሃይማኖታዊ ተቋማትን ሁሉ እንዳልነበሩ አድርጎ ማፋለስና ማውደምንም ሁሉ የሚያጠቃልል ስትራቴጂያዊ ዘላቂ እይታም ጭምር ማለት ነው። ሀገርን ማጥፋት ማለት ቤት ማቃጠል፣ ሀብት ንብረት መዝረፍ፣ ህዝብ ትውልድ መመከር፣ ቤተሰብ ማፍለስም ብቻ አይደለም። ኢትዮጵያዊ ስነ ልቦና እንዳልነበር አድርጎ ማውደምም ጭምር ነው። ፍርሃትን፣ አንገት መድፋትን፣ ተሽቆጥቁጦ መገዛትን፣ አዲሱ ትውልድ በርካሽና አልባሌ ባል እንዲዘፈቅ ማድረግንም ሁሉ ያጠቃልላል። የሁሉም ጥፋቶች ማጠቃለያ የሃይማኖት ተቋማትንና የእምነቱን ተከታዮች ማጥፋትና እንዳያንሰራሩም ማድረግ ነው። ሰሞኑን በሰሜን ሸዋ የተፈጸመው አስጠቃቂ ጌዲዮ፣ ቡራዮ፣ ለገጣፎ፣ ደምቢዶሎ ወዘተ የተፈጸመው ወንጀል ኢትዮጵያን ለማጥፋት ከሚካሄደው እቅድ ጋር የተያያዘ ጭምር መሆኑን መረዳት ይገባል። ፍየል በግርግር እንደተባለው እየሆነ የመጣው ሁኔታ ይታያልና ጥቃቅን አእምሮ ያላቸው ቡድኖች ሀገራቸውን ደፍረው አስደፍረዋታል። ሀገርን መድፈር እፍረት እንጂ ጀግንነት አይደለም። አፍረተ ቢሶች የአፍረት ነጠላ ስለሚከናነቡ አፍረታቸውን ለመደበቅ ይመቻቸዋል። ጀግና ግን ህዝቡን አይንቅም፣ ያከብራል እንጂ። ጀግና ትውልድ ወገኑን ይወዳል፣ ያፈቅራል። አስፈላጊ ሆኖ ካገኘውም ይሰዋለታል እንጂ አዋርዶ ለአዋራጅ አይሰጠውም። በውስጥም ሆነ ከሀገር ውጭ የሚኖር ኢትዮጵያዊ ሁሉ አንገቱን አቅንቶ ኮርቶና ተከብሮ መኖር ከፈለገ መጀመሪያ የሀገሩን ሉዓላዊነትና የህዝቧንም አንድነት ጠብቆና አክብሮ መገኘት አለበት። ኢትዮጵያ ውስጥ የሚከናወነውን የህዝብ ጥቃትና ውርደት ማስቆም አለበት። ሊቆም የሚችለው በመንግስት አዋጅና ነጋሪ ጋዜጣ አይደለም፣ በህዝብ አመጽ በሚመጣ ዲሞክራሲያዊ ስርዓት ብቻ እንጂ። የስርዓት ለውጥ መምጣት አለበት ብሎ የሚፈልግ ሁሉ ፍላጎቱ እውን እንዲሆን ለተግባራዊነቱ ቆርጦ መነሳት አለበት። ሌላ ወለም ዘለም የሚባል ሰሊጥ የለም። ቆርጦ የተነሳ ህዝባዊ ወገን ሁለት ምርጫዎች አሉት። አንደኛው ሁሉም ቆርጦ በመነሳት ራሱን ከውርደት ሀገርንም ከጥፋት ማዳን የዜግነት ግዴታ መሆኑን ማወቅ አለበት። ቋሚ ዘለቄታ መፍትሄው ሀገርን ማዳን እንጂ ሌላ ሊሆን አይችልም። የመፍትሄው ቁልፍ የስርዓት ለውጥ ብቻ ነው። የስርዓት ለውጥና መሰረታዊ ለውጥ ተለያይተው የሚታዩ አይሆኑም። አሁን የሚታየው በውልሽልሽ የታጀበ የጥግንግን የይስሙላ ለውጥ ነው። አጥፊና ጠፊ የተፋጠጡበት፣ ዘራፊ የሚሸሽበት፣ ወንጀለኞች ያደፈጡበት፣ ከየት ተነስቶ ወዴት እንደሚሄድ ቢደቁም እራሳቸውን ያጋለጡበት፣ ያካሄዱ ቅደም ተከተል የተዘበራረቀበት፣ በአዲስ ስልቻ አሮጌ ማር ለመክተት የሚግደረደርበት ነው። የኃይል ሚዛኑ የተዛባበት ብቻም ሳይሆን አስተላለፉም ቅጥ ያጣበት የተስፋው ጭላንጭል የደበዘዘበት መሆኑን ህዝቡ ከተረዳው ቆይቷል። በማር የተለወሰ ፕሮፓጋንዳ ማስተማትን ተፈራራቂ መሪዎች ሞክረው ህዝቡን ሊያታልሉት አልቻሉም። የምንወደውና የሚወደን ህዝባችን የተባለው ድለላ ሰምቶ ካሳለፈ በኋላ ጠርሙስ ሰባሪ መጥቶ ያዙኝ ልቀቁኝ የሚል ፈሪና ፈርጣጭ ተተክቶ በሚያሳፍር ሁኔታ ሀገርን ለካዲዎች አሽረክቦ መሸሹን ህዝባችን ታዝቧል። ወያኔ ማንነቱን ድብቅ አልነበረም። ፈሪዎች ጭካኔን ያበዛሉ። በጭካኔያቸው ህዝቡን ጨርሰው በመጨረሻ አልሆን ሲላቸው ህዝቡን ለሌላ ጨካኝ አስረክበው ይሸሻሉ። በአሁን ወቅት በየቦታው ውርውር የሚሉት ዘረኞችን በበኩላቸው በብሔር ነጻነትም የትጥቅ ማስፈታት ፕሮፓጋንዳ ተጠቅመው ምን ያህል ጥፋት እንዳስከተሉ ታሪክ መዝግቦታል። በአሁን ሰዓት ውሃ ያልነካው ንፋስ ያልዳሰሰው ፀሐይ ያልሞቀው የማርቅ ፕሮፓጋንዳ እየተሰማ ነው። ሁሉም ሲደመር ዶሮን ሲያታልሏት በመጫኛ ጣሏት ከሚለው ተረት አላለፈም። አሁን ስልጣን የጨበጠው ቡድን የደብብቆሽ ጨዋታው ተጋልጧል። የኢትዮጵያ ህዝብ ለሚጠይቀው መሰረታዊ ጥያቄ ምላሽ ለመስጠት ለጥቂት ሰኮንድ አስቦት አልነበረም። ኢትዮጵያዊ ይዘትና እቅድም የለውም። የወቅቱ ባለስልጣኖች የህዝቡን ማንነትና መስተጋብር በቅጡ ካለመረዳታቸው የተነሳ የለብለብ ፖለቲካን በውቂው ደብልቂው አካሄድ ለማስተናገድ እየሞከሩ እንደሆነ በግልጽ ይታያል። መደመር የሚባለው ፈሊጥ ለሂሳብ አስተምሮ እንጂ ለፖለቲካው ጉልጓሎ የቱንም ያህል እንደማይፈይድ የብዙዎች መነጋገሪያ ሆኖ ቀርቷል። ይህ አካሄድ ለማንም ለምን አይጠቅምም? ለሀገርና ህዝብ ዘላቂ ጥቅም ከታሰበ የሚከተሉት አበይት ተግባራት መካሄድ አለባቸው ብሎ ህዝቡ ያምናል ይጠይቃልም። አንደኛ፣ አሁን በህዝብ ጫንቃ ላይ የወደቀው ህገ መንግስት ታግዶ ፓርላማውም ሊበተን ይገባል። ሁለተኛ፣ ሁሉንም ክፍሎች ያሳተፈ የሽግግር ሂደት መጀመር አለበት። ሀገሪቱን በጊዜያዊነት የሚያስተዳድር አካል ተግባሩ ተልእኮውና በስልጣን የሚቆይበት ዘመን በአብዛኛው ስምምነትና በህዝብ ይሁንታ ተወስኖ ወደ ስራ መግባት አለበት። ሶስተኛ፣ በዘላቂነት ዲሞክራሲያዊ ስርዓትን ሊያሰፍን የሚያስችል የዲሞክራሲያዊ መድረክ ነፃ ሆኖ መንቀሳቀስ አለበት። አራተኛ፣ የሀገሪቱን ዳር ድንበር ሉዓላዊነት፣ የህዝቡን ሰላምና ደህንነት የሚጠብቅ የመከላከያ ሰራዊት፣ የፖሊስና የጸጥታ አካላት በጊዜያዊ የሽግግር ተቋም ስር ሆነው ግዳጃቸውን ያከናውናሉ። አምስተኛ፣ በሙያው የተካኑ ምሁራንና ያካተተና ከልዩ ልዩ የህብረተሰብ ክፍሎች በህዝብ የተመረጡ ወኪሎችን ያቀፈ የህገ መንግስት አርቃቂ ጉባኤ ተመስርቶ ተግባሩን እንዲያከናውን ያደርጋል። ረቂቅ ህገ መንግስት ለህዝብ ቀርቦ በመላው ህዝብ ይሁንታን በማግኘት በህዝብ ድምጽ ይጸድቃል። ስድስተኛ፣ ሁሉም የፖለቲካ ድርጅቶች በነጻ ተወዳድረው አብላጫ ድምጽ ያገኘው ፓርቲ በረቀቀው ህገ መንግስት ውሳኔ መሰረት ሀገርን የማስተዳደር ኃላፊነት ይረከባል። ስድስተኛ፣ ከአንድ እስከ ስድስት ተራ ቁጥሮች የተመዘገቡት ተግባራት በሽግግሩ ወቅት የሚከናወኑ ሆነው የሽግግሩ ሂደት ስራውን ፈጽሞ ይሰናበታል። ከላይ የተዘረዘሩት መሰረታዊ ጉዳዮች ሳይከናወኑ አሁን ኢህአዴግ ነገ ምርጫ ይደረጋል የሚለው ቀል የልጆች ጨዋታ ከመሆን ያለፈ እርባና የለውም። ሙጃውንና አረሙን ሳያስወግዱ ዘር እንደ መዝራት ይቆጠራል። አለባብሰው ቢያርሱ ባረም ይመለሱ ከመሆን ያለፈ ፋይዳ አያስገኝም። አካሄዱም ሀገሪቱን እንደገና ወደ አላስፈላጊ አዙሪት ቀውስና ደም መፋሰስ የሚከታት ነው የሚሆነው። የዙሪያ ጥምጥም ፖለቲካ እስካሁን ድረስ የተካሄደበት ጉዞ ነበር። አላዋጣም። ስህተት ነበር። ከስህተት የማይማር ህብረተሰብ ደግሞ ራሱን እየረገመ ከመኖር በቀር መፍትሄን አያመጣም። የጥንት መሪዎች የጦርነትም ሆነ የሰላም ጥሪ ሲያስተላልፉ አዋጅ አዋጅ ስማ ስማ ካልሰማ መስሚያ ይንሳህ ይሉ ነበር ይባላል። ዛሬ ደግሞ የኢትዮጵያ ህዝብ ልብ ያለው ልብ ይበል፣ ልብ የሌለው ግን ልብ ይግዛ እያለ እርስ በርሱ እየተጠራራ ይገኛል። ይህ ህዝብ ያጋንንት በረት የከፈቱበትን አስተናብቶ በሰላምና በአንድነት የነጻነት ኑሮን የሚመራበትን እድል ራሱ ይወስናል። በየጊዜው ሳይፈልጋቸውና ሳይጠራቸው እየመጡ እኛ ብቻ እናውቅልሃለን ከሚሉት አምባገነኖች ይገላገላል። ይህ ደግሞ ምኞት ሳይሆን ባልተቋረጠ የትግል አመጽ የሚመጣ ነው። ኢትዮጵያ ለዘላለም ትኖራለች።
ያሰብከው እስኪሆን ሰባት ጊዜም ለው በመቶ የሚከዱ ሳጥናኤልን በጥፍ አልፎም ያስከነዱ በባዕዳን መልመል ኮርማ እየተነዱ ወዳን ተመተዋል መስረቅ የለመዱ ከውጭ ገብተዋል እነመጫል ብሴ ባጠቃላይ ወገን ሳትል ሼህ መነኩሴ ገበሬ ተማሪ ነጋዴ ሸማኔ አገርህን ጠብቅ አደራ ወገኔ እነሆ ዳምላኩ እነፍረት አያውቄ በቃን የማይሉት እነኪስ አውልቄ አምና በአደባባይ ብርጭቆ ሲያጋጩ የታዩበትን ልብስ ውስኪ እየተራጩ ሳይቀይሩት እንኳ ምንም ሳይለውጡ የላዩን ወደ ታች እያገላበጡ ዳግመኛ ዘንድሮም ይኸውና መጡ ብዙ ለሚከፍል ትግልህን ሊሸጡ ካንድ ጌታ ሌላ እያፈራረቁ ትላንት እንዳረጉት ትግልህን ሊሰርቁ ከቤትህ ውስጥ ሆነው ነው እያሸመቁ በባዕዳን ምልምል በሲያዬ መንጋ በተደገሰልህ የቀልበሳ አደጋ ቀበቶ እንዳትፈታ እንዳትዘናጋ ያሰብከው እስኪሆን ላለምከው ተዋጋ እስኪሳካ ላማህ በጽናት ተዋጋ። ህዝብም ለመስዋዕትነት ብቁ መሆን ግዴታው ነው። ታጋዮች ለህዝብ ሲሉ መከራና መስዋዕትነትን ሊቀበሉ ዝግጁ ናቸው። በአንጻሩ ደግሞ ህዝብ ይህን ያህል መስዋዕትነት ጠያቂና አማራጭ የለሽ ትግልን የግድ ባይሆኖ መገኘት አለበት። ህዝብ ለሚደረግለት መስዋዕትነት ብቁ ሆኖ መገኘት አለበት። ህዝብ ብሔራዊ ግዴታውን ረስቶና ልቀበል ብሎ ከተገኘ የታጋዮች መስዋዕትነት ከንቱ ይሆናል። ህዝብ መስዋዕትነት በስሙ ሲደረግ ይገባዋል በሚል ይዞታ ላይ መገኘት አለበት ማለት ነው። ታጋይ ኃይሎች ላይ የሚደረገው ጫናና ጥያቄ አለ። በአንጻሩ ደግሞ ህዝብም ጥያቄ አለበት። በመጀመሪያ ግን ህዝብ ስንል ምንና ማንን ማለታችን መሆኑ ግልጽ መሆን ይገባዋል። ህዝብ ስንል ከተሜ ንዑስ ከበርቴውን ሳይሆን ሰፊውን ህዝብ የሚመለከት መሆኑ መታወቅ አለበት። ከተሜው የራሱ አጀንዳና ጥያቄ አለው። ህዝብን በገሚሱ ይመለከታል። ዛሬ ለእኛ ዋና ጥያቄያችን የሆነው አንድም አገራዊ ጥቅምን ማስከበር ሲሆን በሌላ በኩል ደግሞ የባዕድ ቁጥጥርና የበላይነትን ማስወገድ ነው። አገራዊ ጥቅምን አስቀድሞ መገኘት አለብን ማለት ነው። ህዝብ ግን ለመብቱ ካልተነሳ፣ ለጠላት መጎንበስን ከመረጠ፣ ፍርሃቱ ያሸነፈው ከሆነ በሰበብ አስባቡ ተቸናፊ ሆኖ ከተገኘ የአገር የነገ ዕጣ ጨለማ ይሆናል። ለዚህም ነው ከመሰረቱ ከጠዋቱ ለአገርና ለህዝብ ቆመናል የሚሉ ሁሉ የራሳቸውን ፍላጎት ወደ ጎን ትተው በጸረ ወያኔው መንገድ መጓዝ ያለባቸው። የቅርብ ጓዶቻችንና ዘመዶች ሁሉ ለነዚህ አጭበርባሪ አኪም ተብዮች ሰለባ ሆነዋል። ሐሳዊ መሲሆች ወይም አጓጉል ነጻ አውጪዎች ብዙውን ግራ አጋብተዋል። ያታግላሉ ሲባሉ ተሽመድምደዋል። ይጸናሉ ሲባሉ ተፍረክርከዋል። ሌላም
حزب درجاجن حزب صنو هونونا لمبتو يميوادق ونو غالتاقنية تاقاوش مسواتن دي هونو بطل التبك عيشلم تقل بلو عقر بلو حزب بلو بزوشي واتشي تسووتن زنقتو زاري مفاللن يمرتو كالو بستقر مسواتي هونو جاقنوش لحزبم لاقرم دماتشنن النفسالن يالوت بمسواتن نتاكشو ያገር ነጻነት እናስከብራለን ብለው ነው እምነት ከሌለ መስዋዕትነት የለም አይኖርም ለዚህም ነው ህዝብ ራሱ መስዋዕትነትን ጋባሽ ሆኖ መገኘት የሚገባው ታጋዮች ዜጎች ሊሰውለት ዝግጁ ይሆኑ ዘንድ ብቁ ሆኖ በመገኘት ህዝብ ህዝብ ስለሆነ ብቻ በቀጥታ የሚሰውለት ሆኖ ሊገኝ አይችልም ህዝብ የራሱን ክብር ማስጠበቅ አለበት ለነመብቱ መታገል መዋደቅ አለበት ነጋጠባ የህዝብ ወገን ነኝ እያሉ ሏደሩ ከወያኔ ጋር ከሆነ ግን መጠራጠር ሲያንስ ነው ህዝብ ደግሞ ጸረ ወያኔ ነኝ ካለ በተግባር ቢያንስ በጸረ ወያኔ ሰልፍ አለው ሲል ልናየው ይጠበቃል ግና ፍርሃቱ አቸንፎት ጸረ ወያኔ ሰልፍ የለ ለወያኔ አሰቃቂ አገዛዝ ማጠይቂያና የሚያቀነቅን ከሆነ በዚሁ አቋሙ ደረጃ መገምገም ይኖርበታል ህዝብ በተጨማሪ ጸረ ወያኔ ትግል ካልተሰለፈና ይባስ ብሎም ለወያኔ አልቃሽ ሆኖ ከተገኘ ለቀጣይ ውርደቱ ማንንም ባያዝንለት ጥፋቱ የራሱ መሆን አለበት ህዝብ ለመብቱና ለሀገሩ ራሱ ተነስተው መዋደቅ አለበትና ከሰማይም ከመድረም ከሌላ ኃይል መፍትሄን መጠበቅ ስህተት ነው። አባትና እናት ሚናቸውን ከተወጡ በኋላ ቀጣዩ ግዳጅ 100% የነሱ አይደለም። ህዝብም ለመብቱና ለክብሩ ሲታገሉ ስንቶቹ ተይዘው ለፍየል ቀርበው መከራን ሲቀበሉ ለወያኔ ቀብር ሄዶም ባል ያፈሳ ይጠበቅም። ከዚህ በፊት በታሪካችንም የሚያኮሩ ክስተቶች ነበሩ። የወራሪ ጣሊያን ጦር ሲመጣ ቪቫ ግራዚያኒ ብለው መሬት የተደፉ ጥቂቶች አልነበሩም። የተበሳጩ አርበኞች አዲስ አበባን በእሳት ሊያጋዩ መፈለጋቸውም የተዘገበ ነው። አርበኞች በጠላት ጦር ሲያፈገፍጉ ያጠቃቸው ዜጋ ቁጥርም ጥቂት አይደለም። ዛሬ ገጆቻችን የሆኑት የነበሩት የነመለስ ስፋትና ዘብጎላ አባት አያቶች ሁሉ የለየላቸው ባንዳዎች መሆናቸው የሚታወቅ ነው። ህዝብ መብቱን ሊያስከብርና ለሀገሩ ሊዋደቅ ዝግጁ ሆኖ ካልተገኘ ደም ሊፈስለት የሚገባ ህዝብ አይሆንም። ትግልን ሰበብ ደርድሮ እየሸሸ ለባለነፍስ የሚሰግድ ከሆነም ማንም ታጋይ ደሙን ሊያፈስለት አይገባም። በገባበት ይውጣ ተብሎ ይተዋል እንጂ ታጋዮች ለህዝብ ብለው በጸረ ወያኔ ትግል መገራ ሲቀበሉ ህዝብ ግን በፍርሃትም ሆነ በሌላ ተሸንፎ ከትግል ከራቀና ይባስ ብሎም ለገዳዮችና ላፋኞቹ ካለከሰ ማንንም ታጋይ ለዚህ ህዝብ መስዋዕት አለበት የሚል ግዴታ አይጫንበትም። ባርነትን ከመረጠ ባርነትን ተሸክሞ ይኖር ዘንድ መተው ይገባልና ታጋዮችን ለህዝብ ተዋደቁ ታገሉ እንደምንለው ሁሉ ህዝብም ለትግልና መስዋዕትነት ብቁ ሆኖ እንዲገኝ መጠየቅ አለብን። ሙስሊም ኢትዮጵያውያን ሲሰለፉና ሲጠቁ አላየሁም አልሰማውም ብሎ ያለው ሁሉ ማንንም ታግሎ ደም ሊገብርለት አይገባም። የኑሮው ድነት ገደለኝ ፈጀኝ እያለ ግን ይሄን የተቃውሞ መሰለፈን ፈርቶ ጸጥ ያለ ዜጋ አሳዛኝ ነው። ወያኔ ይፈጀናል ብሎ ማላዘን ማጠየቂያ ሳይሆን ማፈሪያ ነው። ትግሉ መስዋዕትነትን ጠያቂ ነው። ሙስሊም ኢትዮጵያውያን ሲታገሉ እየታሰሩና እየተጠቁ ነው። አት ከተፈራ የባርነትን ቀንበር ለዘላለም ለመሸከም መዘጋጀት ነው መፍትሄው። ለዚህም ነው ህዝብም ቢሆን የራሱ ኃላፊነትና ግዳጅ አለበት የምንለው። ህዝብ قرات الناس اروي جاني هونو قالتغيني نايباس بلوم لاغرات جيوش القاش مشو درداري نين قال يراسو نصانتنا مبت براسو اسالفو ستوال مالتنو حزب كبرون ما استبقنا متبق قالبت ين قداج دمو لدرجتوش هونه لهونه هايل يميتطو سايون راسو براسو ما استبقنا ما اسكبر يالبتنو ዛሬ የኢትዮጵያ ህዝብ መብቱን እያስጠበቀ ነው ወይም በሚገባው መንገድ ላይ ለራሱም ለሀገሩም እየታገለ ነው ማለት አይቻለም ሽንፈትና ቀብጽ ተስፋ ሰፍኗል ያገር መሬት ለሱዳን ተሰጠ ዝም ለመሬቶች ለባዳን ተሰጡ ዝም ወያኔ ዋልደባን አስደፈረ ዝም ወያኔ ሀገራችንን መሬት ለባዳን ጦር ሰፈር ለገሰ ዝም ዝም ወገኖቻችን ታሰሩ ሲየል ተቀበሉ ዝም መለዘናዊ ሞተ ኑና አልቀሱ እሺ መሬታችን ቀምተን ለባድ ሰጠን አላችሁ እሺ አሳፋሪ መጎንበስና ተገዥነት ራሱን ለውርደት ያዘጋጀን የሰጠን ህዝብ ማንንም አያዝንለትም ተብሏል ዛሬ ለሁላችን ተደቅኖ ያለው ጥያቄ በህዝብ ደረጃ ክብራችንን ተብቀን እንገኛለን ወይስ ማንንም ሊሰዋልን የማይገባ ህዝብ ሆነናል የሚለው ነው ተቃዋሚ ኃይሎች ምን ጎደላቸው ምን ማድረግ አለባቸው ብለን ሁሌም እንጠይቃለን እንወቅሳለን ተገቢም ነው ህዝብስ ማለት ደግሞ ተገቢ ነው የራሱ ግዴታ አለበትና ህዝብስ አቋሙ የጸናና አክሪ ሆኖ ህይወታችንን ልንሰጥለት የሚገባ ነው ወይ ለበዳዩና ጨቋኙ የሚያለቅስ ከሆነ ለምንስ እንሞታለን ወሳኝ ወቅታዊ ጥያቄ ነው በጠላቱ ላይ ጨክኖ መነሳት ካቃተው ጠላቶቹን መሪ ብሎ ሊያቅፍ ከዳዳው ጀሙን ያፈሰሱትን ታጋይ ብሎ ሊያክፍ ከተነሳ ለምንስ ሀገር ወዳዶችና ታጋዮች ውድ ህይወታቸውን መስዋዕት ያደርጉለታል መሰረታዊ ጥያቄ ህዝብም ለሚከፈለው ህይወት ብቁ ሆኖ መገኘት አለበት ወያኔን ወዳጅ መለሰንና ዘረኞችን አገር ወዳድና መሪ ብሎ ለሚጮህ ማንንም አገር ወዳድ መስዓት መሆን ወይም መታገል የለበትም መበደልን መርጧልና መከራ ይምከራው
ከጥቅ ከጥቅ ቦና I'm not going to be able to do that.